የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። የአዲስ ተስፋ ቀመር ምንድን ነው?
በሀገራችን ውስጥ አሁን ብዙ ተስፋ አለ። የበጎ የማድረግ ፈቃድም በጣም በብዙ ዜጎች ውስጥ ይታያል። ይህንን ነገር እንደው ምንድን ነው ማድረግ ያለብን የሚል ውይይት ተካሄደና አንዲት እስቲ የምትመራን ሀሳብ የምትይዝ ቃል እናምጣ ብለን ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመልካም ሀሳብ መንፈሶች ውስጥ ጥላቻን መቀነስ፣ ያለንን ማካፈል፣ ይቅርታን ማባዛት፣ በፍቅር መደመር የሚል ነው።
ረዳት ፕሮፌሰር ነቢዩ ባዬ ናቸው። በቅርቡ ከተለያዩ የኪነ ጥበብና ሌሎች ሙያተኞች ጋር ሆነው የአዲስ ተስፋ ቀመር በሚል አንድ መርሃ ግብር ጀምረዋል። ከበጎ ሥራ ጋር የተያያዘ በመሆኑ የበጎ ሰው ሽልማትን ከሚመራው ከሙሐዘ ጥበባት ዲያቆን ዳንኤል ክብረት ጋር አወያይቻቸዋለሁ።
ጠቅላይ ሚኒስትር በስልጣን ላይ ከተቀመጡበት ጊዜ ጀምሮ የሚደርሰኝ ጥሪ፣ የሚደርሰኝ ግብዣ እንዳከበሩኝ እግዚአብሔር ያክብራቸው። እንዲች አይነት ትንሽ ጥላንጭል ካለ ቤተሰቤ፣ መድረኬን፣ የሀገሬን ሕዝብ ነጻነት የማግዝበት መንገድ ካለ ከነዚህ ውስጥ ልወጣ ስለማልችል ነው።
እኔ የታገልኩበት ዓላማ ተሳክቷል ብዬ እያመንኩ መጥቻለሁ። እነ ዶክተር አብይ ጓደኞቻቸው እያደረጉ ያሉት ነገር መታገዝ አለበት እያምናል። አጠገባቸው ናቸው ደግሞ አንዳንድ ነገር አድርጉ ሲሉን እምቢ ብሎ መቅረት የሚታሰብም አይደለም። የኢትዮጵያ ህዝብ መብቱን የማስከበር ኃይሉን በእጁ አድርጓል ብዬ ስለማመን፣ ይህን ህዝብ ካሁን በኋላ በጉልበት የሚገዛው አንድም ኃይል አይኖርም ብዬ ስለማመን የሀገሬን ህዝብ ቦታው ተገኝቼ እንኳን ደስ አለህ ለማለት ነው የሚሄደው ህዝቡን።
ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ ነበር ያሉት ትልቁ ደራሲ መንግስቱ ለማ፣ በሙያ ጓደኞቻቸው አጠራር አብዬ መንግስቱ። አርቲስት አለም ፀሐይ ወዳጆና አርቲስት ዚህኛ አካባቢ እንኳ በፖለቲካ ዘጋቢነቱ ነው የሚታወቀው አበበ በለው አዲስ አበባን ኢትዮጵያን አልናፈቁም ብያሏሽም። ለማንኛውም ሁለቱም ለመጓዝ እያኮበኮቡ ናቸው። ዛሬ ግን ከእኔ ጋር እዚህ ስቱዲዮ ይዣቸዋለሁ። ዛሬ አንድ በሞት የተለየን ኢትዮጵያዊ እንዘከራለን። እውቅ ጋዜጠኛ፣ ገጣሚና የፖለቲካ ምሁር። እኛ ሰዓቱ እያልበቃን እንጂ ንጉሴ አክሊሉ ተራውን አስታግሎ አያውቅምና ዛሬ በኢትዮጵያ ዘመናዊ ትምህርት ዙሪያ ምሁር ይዞ እየተጠባበቀኝ ነው። የአክብሮት ሰላምታችንን አቀርባለሁ። አድማጮች እንደምን ሰንብታችኋል? ንጉሡ ታምሬ ዝግጅቶቹን በቅደም ተከተል እያቀነባበረ፣ እኔ አዲሱ አበበ እያስተናበርኩ እስከ 4 ሰዓት አብረናችሁን ቆያለንና አትለዩን። እሁድ ነሐሴ 20 2010 ነው ዛሬ። የዓለም ዜና ከራዲዮ መጽሔት ዝግጅት ይቀድማልና ወደዚያው እንለፍ።
ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ቆንጂት ታዬ ነኝ። የብአዴን ማዕከላዊ ኮሚቴ ለሁለት ቀናት ሲያካሂድ የቆየውን መደበኛ ስብሰባ አስመልክቶ የደረሰበትን ውሳኔ ዛሬ መግለጫ አውጥቷል። በሚቀጥለው መስከረም ወር ለሚካሄደው 12ኛ መደበኛ ድርጅታዊ ጉባኤ ላይ ለሚቀርበው ረቂቅ ሪፖርት ተወያይቶ ነው መግለጫውን ያወጣው። ኮሚቴው በአሁኑ ሰዓት በህዝቡና በአባላቱ በስፋት እየተነሱ ላሉ የልማትና የዲሞክራሲ ጥያቄዎች እየመለሰ ግንባር ቀደም አታጋይ ድርጅት ለመሆን ቆርጦ መነሳቱን ገልጿል። ከማዕከላዊ ኮሚቴ ስብሰባ ስላገዳቸው ከፍተኛ ነባር አመራሮች ዝርዝር ጉዳይ ግን መግለጫው ያለው ምንም ነገር የለም። ይህ በዚህ እንዳለ የአማራ ተወላጆች ምሁራን መማክርት ጉባኤ የመክፈቻ ጉባኤው ዛሬ በባህር ዳር ከተማ ተጀምሯል። በጉባኤው መክፈቻ ላይ የተገኙ የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው መማር ማለት የህዝብን ህመም ታሞ መፈወስ መቻል ነው ብለዋል። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንም ሀገርንና ህዝብን ማስቀደም ላይ ያተኮረ ንግግር አድርገዋል። የባህር ዳር ዘጋቢያችን አስቴር ምስጋናው ያደረሰችን ነው። ዝርዝር ዘገባዎቿን በቀጣዮቹ ቀናት ይዛ ትመለሳለች። አሜሪካ እጅግ ተወዳጅ መሪዋን ኩሩ አገር ወዳድና ራሱን ለሌሎች መስዋዕት ያደረገ የጦር ሰው አታለች። ሪፐብሊካኑ የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ሴኔተር ጆን መኬን ባደረባቸው የአንጎል ካንሰር ህመም በተወለዱ በ81 ዓመታቸው ትናንትና አርፈዋል። በቬትናም ጦርነት በጦር ምርኮኝነት ባሳለፏቸው ዓመታት እንዲሁም እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት በሪፐብሊካን ፓርቲው ፕሬዝደንታዊ እጩ ሆነው ተመርጠው በመወዳደራቸው ይበልጡን የሚታወቁት ጆን መኬን አሜሪካ በዲሞክራሲ እሴቶቿና በግለሰብ ነጻነት እምነቷ የተለየች ሀገር ነች የሚለውን እምነታቸውን እስከ መጨረሻው ያለ ማቅማማት ሲያወሱ የኖሩ መሪ ናቸው። የተባረክን ህዝብ ነን። በነጻነት በከበረች ሀገር ከቶ ምንም የሚሳነን በሌለባት ምድር የምንኖር እኛ ብሩኮች ነን ሲሉ ነው መኬን ድምጻቸው የሚሰማው። ጆን መኬን ይህንን ያሉት የአንጎል ካንሰር መታመማቸው ከታወቀ ከጥቂት ወራት በኋላ በብሔራዊ የህገ መንግስት ማዕከል የነጻነት ሜዳሊያ በተሸለሙበት ስነ ስርዓት ላይ ነው። በዚሁ ንግግራቸውም ታዲያ በፕሬዝደንት ዶናልድ ትራምፕ ዘመነ መንግስት ስላስተዋሏቸው ውድቀቶች ከማስጠንቀቅ ወደ ኋላ አላሉም መኬን።
To refuse the obligations of international leadership.
የዓለም አቀፍ መሪነት ግዴታዎቻችንንና በዚህ ዓለም ላይ የመጨረሻዋ ታላቅ የተስፋ ምድር መሆናችንን ይዘን ለመቆየት ያለብንን ኃላፊነት ችግሮችን ከመፍታት ይልቅ የነከሌ ጥፋት ብለው በሚላክኩ ሰዎች በተግለበለበ የሐሰት ሀገር ወዳድነት ብለን ልንተወው አይገባም ብለው ሲያስጠነቅቁ ነው የሚሰሙት። ጃን መኬን በሪፐብሊካኖችም በዲሞክራቶችም የተወደዱና የተከበሩ ሰው ነበሩ። ከዓለም ዙሪያ ሴኔተር መኬን በአገር ወዳድነታቸው በጀግንነታቸውና ለሀገራቸው በሰጡት አገልግሎት እየታወሱ ናቸው። ፕሬዚደንት ዶናልድ ትራምፕ በትዊተር ባወጡት ቃል ለሴኔተር መኬን ቤተሰብ ጥልቅ ሐዘኔንና አክብሮቴን እገልጻለሁ፣ በጸሎት ከእናንተ ጋር ነን ብለዋል። ከዓለም ዙሪያም መሪዎች የሐዘን መግለጫ እያስተላለፉ ናቸው። የጀርመን ቻንስለር መርክልና የፈረንሳይን ፕሬዚደንት ኢማኑኤል ማክሮን ጨምሮ በርካታ መሪዎች የሐዘን መግለጫ እያስተላለፉ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው የሳምንቱ። እኔ ደግሞ ምርጥ የዓመቱ እየዋለሁ
ከአምላክሽ በቀር አገሬ ኢትዮጵያ አለሽ ልዩ ምስጢር አለሽ ልዩ ነገር ሌላው የማይገባው ከአምላክሽ በቀር አንቺ ድብቅ ዜማ ሰው የማይደርስበት ድብቅ ታምር አለሽ ያሳዘነሽ በኖ ዳግም ትነሻለሽ አንድነትሽ ያፍራ ከፋፋይሽ ይጥፋ ውበትሽ ይመለስ ሌማትሽ ይበርክት ማጀትሽ አይጣ ታሪክሽ ይታደስ አንቺ ምድረገነት የጠቢባን ማማ እናዚም እንቀኝ ልጆችሽ ከበንሽ የጊዮን ውብ ሸማ ኑ በይ መጣንልሽ ቤታችን እማማ ሄኖክ የሄኖህ የጥበብ መገኛ የሰው ዘር መነሾ የሰው ዘር መዳኛ ግራጫ ቃጭሉ የማህሌት ዜማ የጣና ዝምታ የወረብ ግምግምታ የከርቤው የእጣኑ የአደሱ ሽታ ከዘጌ ውብ ሸማ ከደሴትሽ ግርጌ ከክብራን ቅዳሴ ከመስጊድሽ ለዛ ከሸሁ ከቄሱ ተሳስራለች ነፍሴ ሀገሬ ኢትዮጵያ አለሽ ልዩ ነገር ከግሸን ቦርክና ከጦሳ ሰማይ ስር ካንገረብ ቄጠማ ከከፋው አባድር ከጀማው ቃል ጥምር ከደደሳ ወንዝ ከዳሸን ተራራ ከህዝቡ ትስስር ካብሮነቱ ፍቅር አማኝ ህዝብሽ ጮሆ በንባ በደም ዋሽቶ አምላክሽ ፈረደ በመንበሩ ታይቶ ከኦሞ ከባሮ ከሃይቅ ከሶፎ ማር ከቦርከና ሻላ ካረር በሩበት ከደብረ ዳሞናት ካክሱም ላሊበላ ከጠጉር ጉንጉኑ ከዛጎል ከዶቃው ከተሸመነው ድር አለ አለሽ ባህል ታሪክ አለሽ እናት ሀገር የከበረ ክብር ስኖር ኢትዮጵያዊ ስሞት ኢትዮጵያ ክብርሽ ነው ማረጌ አቅሜን ልገብርሽ ታሪክሽን ታድጊ ይብቃልሽ ስደቱ ይብቃልሽ እልቂቱ የጠላሽ ይጠላ ይጠላ ያሳነሰሽ ይነስ ከፍ በኢትዮጵያ ከፍ በኢትዮጵያ ስም ዝናሽ ይታደስ ሱሴነሽ ኢትዮጵያ ክብሬነሽ ኢትዮጵያ ፍቅሬነሽ ኢትዮጵያ አለሽ 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 ልዩ ነገር ሌላው የማይገባው ከአምላክሽ በቀር ጉርጉር ቀለሙ ለነብርጌቱ ነው ኢትዮጵያ ዊነቱ ካላከ ሰናኑ ታስዋነቱ ሰላማቂቶ ማንም የለም የሚኖር ከቶ ተፋቂዋ አለ ካላይ ዘፋኑ ሁሉን የሚያይ አስዋነቱ ሰላማቂቶ ማንም የለም የሚኖር ከቶ ተፋቂዋ አለ ካላይ ዘፋኑ
ግጥሟን ተከትሎ የምሽቱ ቀዳሚ ዜማ ነው የተሰማው። እውቋ ገጣሚና የመድረክ ሙያተኛ አርቲስት ዓለም ፀሐይ ወዳጆ ጠቅላይ ሚኒስትር አብይ በተገኙበት አዳራሽ ያቀረበችውን ወቅታዊ ግጥሟን ነበር ያሰማኋችሁ። ካለኝ ጊዜ አኳያ አጠር አድርጌ ነው የደገምኩትና ማሳጠር የጥፋት ከሆነ ይቅርታ። ታዋቂው የራዲዮ ጋዜጠኛ የፖለቲካ ሳይንስ እና የመንግስት ጉዳዮች ባለሙያ ፕሮፌሰር አዌቶ ስሜሶ ከዚህ ዓለም በሞት ተለይቷል። በኢትዮጵያ አቆጣጠር በ1948 ወለጋ ጠቅላይ ግዛት በአሁኑ ቄለም ደምቢዶሎ የተወለደው አዌቶ ስሜሶ ወለጋ ውስጥ የጀመረው መደበኛ ትምህርት ከአዲስ አበባ ተፈሪ መኮንን፣ መካነ ኢየሱስና በእደ ማርያም እስከ ዩናይትድ ስቴትስ አድርሶት ከመጀመሪያ ዲግሪ እስከ ዶክትሬት ተመርቆበታል። ሊያውም በክብርና በከፍተኛ ማዕረግ። በ1960ዎቹ የኢትዮጵያ ተማሪዎች ንቅናቄ የሁለተኛ ደረጃ ተማሪ ነበርና ተፈሪ መኮንን የተማሪዎች መማክርት ፕሬዚዳንት ሆኖም አገልግሏል። ማይናገር የነበረ ማያርዳ የቀበረ ከአዌቶ ስሜሶ ጋር የሰሩ ሁለት ጓደኞችን ላቀርብ ነው ለምስክርነት። በራዲዮ ኢትዮጵያ ቆይታዬ የክፍል አለቃ የነበረው ኃይል ወለ ጻድቅ፣ ሌላው አብሬውም የሠራሁትና ዛሬም የቪኦኤ ዘጋቢ ባልደረባችን መለስካቸው አመሃ። ኃይሉ ይጀምራል።
እኔ የማውቀው ከ1965 ዓ.ም ጀምሮ ነው። በምስራች ድምፅ የብስራት ወንጌል አንዱ ተቀጽላ ወይም አፍሌትድ ስቱዲዮ በሚባለው አብረን ሰርተናል። ከእኔ በተወሰነ ጊዜ ቀደም ብሎ ስራ ጀምሯል። እኔ ስራ ስጀምር አብሬ እንድሰራ ተደርጌ ከእሱ ጋር እሰራ ነበር። አዌቶ በጣም ጎበዝ አንባቢ፣ ጥሩ ድምፅ ያለው፣ ጥሩ ጸሐፊ፣ ጥሩ የጋዜጠኝነት ስራ የሚችል ፕሮግራሞችን በማቀነባበር የሚታወቅ ሰው ነበረ። በጣም ተደማጭነትም ያለው ጋዜጠኛ ነው። በተለይ በማህበራዊ ህይወት ውስጥ ብዙ ተሳትፎ የነበረው ሰው ነበር። ህይወቱ ማለፉን ስሰማ በጣም አዝኛለሁኝ። ለቤተሰቡ እግዚአብሔር መጽናናትን እንዲሰጥ እመኛለሁኝ።
መለስካቸውስ እንዴት ነው? ቅርበታችሁ እንዴት ነው? ምን ያህል ነው የምታውቀው ጋዜጠኛ አዌቶን?
አዌቶን የማውቀው እኔ በመጀመሪያ በጓደኝነት ነው። በ1964 ዓ.ም ከአሜሪካ ፊልድ ሰርቪስ የሚባል በአሜሪካ መንግስትና በተለያዩ ሀገሮች ያለ የባህል ልውውጥ ፕሮግራም ነበረ። በዚያ ተሳትፎ ተመልሶ ሲመጣ በእኔ አካባቢ ይኖር ስለነበረና የቤተክርስቲያን ተሳታፊ ስለነበረ እዚያ አካባቢ ተገናኘ። ጓደኛሞቹን በጣም የቅርብ ጓደኛዬ ነበር። በዚያ ምክንያት አውቀዋለሁ። ግን ከዛ በኋላ በእኔም ሆነ አብሮኝ በነበሩ ጓደኞቻችን የነበረው ተጽዕኖ በጣም ከፍተኛ ነው። መጀመሪያ ደረጃ የነበረው የእሱ የእውቀት አድማስ ከኛ በጣም በጊዜው ከነበርነው ከፍ ያለ የሰፋ ነበረ። በዚያ ምክንያት ንባብ ጭምር ያስተማረን ማለት መጽሐፍ ማንበብ ምን ማለት እንደሆነ ያስተማረን ጭምር ነው። ከዚያ በተረፈም እኔና አንተ ታውቀዋለህ፣ አሁን ጎርፍ ነይመር የሚባል አብራቸው ሰርታቸውላቸው ሶስታችንም ጓደኛሞች ነበር። እንግዲህ በጣም በእኛ ህይወት ላይ ተጽዕኖ ያሳደረ ሰው ነበር ማለት ይችላል። ቢያንስ በእኔ ወደ ጋዜጠኛነት ሁሉ እንድንሳብ ያደረገን እሱ ጭምር ነው ማለት ይቻላል። እንግዲህ ከዚያ በኋላ አሁን ሀይሉ የሚላቸውን ነገሮች ሁሉ እናውቃለን። መደበኛ የሆነ የጋዜጠኝነት ስራ ይኖራል። ጋዜጠኛ የሚያደርገው ነገር እንዳለ ሆኖ ግን ጋዜጠኛ ደግሞ ከጋዜጠኛ ከፍ አድርጎ የሚያሳይ ስራዎችን የሚሰራ ሰው ነበረ አዌቶ።
በይበልጥ ምን አይነት ፕሮግራም ይሰራ ነበረ? አዌቶ ምን ነበር የታወቀና የተወደደለት ወይም የተወደደበት ፕሮግራሙ?
እኔ ትዝ እንደሚለኝ ሀይሉ የበለጠ ሊያረመኝ ይችላል። የበለጠ በቅርብ ይሰሩ እንደነበረ አውቃለሁ። በከተማችን ምን ይወራል የሚልና ከፍሬ ነገሮች ማህበር ዶክተር ንጉሴ ከመስራቱ በፊት እሱ ይሰራ እንደነበረ አስታውሳለሁ። በእነዚህ ዝግጅቶች ብዙ ጊዜ ይተላለፉ የነበሩ አንድም ከእውቀት ጋር የተያያዙ ክፍሌ ነገሮች ማህደር ሲባል፣ አንድም ከእውቀት ስንል እንግዲህ በተለያዩ ዘርፎች ማለት ነው፣ አንድም ደግሞ በማህበራዊና በፖለቲካ ጉዳዮች ላይ ያተኮሩ ነገሮችን፣ በኪነጥበብ ላይ ደግሞ ያተኮሩ ነገሮችን ሁሉ ይሰራ እንደነበረ ትዝ ይለኛል።
አዎ፣ በከተማችን ምን ይወራል ዶክተር ንጉሴ ተፈራ በጣም የተወደደበትና የተደነቀበት ፕሮግራም ነበረ። ያንን ይሰራ ከሆነ እንግዲህ አንድ ማስታወሻ ነው። ሀይሉስ እንዴት ነው የምታስታውሰው ስለ ፕሮግራሙ?
አዌቱ በከተማችን ምን ይወራል የሚለውን ፕሮግራም በሚሰራበት ጊዜ እኔ ከእሱ ጋር ወደ መጨረሻ አካባቢ እሱ ሊተወ ሲል እኔ ከእሱ ጋር እሰራ ነበር። በጣም ተደማጭነት የነበረው ብዙ ሕዝብ የሚወደው ፕሮግራም ነበር። እሱ እንዴት እንደሚሰራው እንዴት አድርጎ እንደሚያቀነባብረው እኔም ከስር እስክሱ እየተከታተልኩኝ እሰራ ስለነበር አንድ በጣም የሚያስደስተኝ ከሱ ከቀሰምኩት ልምድ በመነሳት አንድ አሰፋ የሚባል ሾፌር ነበረ የሚያቀ ይህ አሰፋ የሚባል አሰፋ ወልደ ገብርኤል የታወቀ ከጋዜጠኞችም በላይ ወሬ የሚያነፈንፍ የት ቦታ ሄደው ምን ማግኘት እንደሚገባው የሚያውቅ የታወቀ ሾፌር ነበር እና አንድ ወቅት በከተማችን ምን ይወራል የሚለውን ፕሮግራም ስናፈላልግ እናጣለን። እታች ቃሊቲ እንወርዳለን፣ ፒያሳ እንወጣለን፣ በተለያዩ አቅጣጫው ስንሄድ ማግኘት ያቅተናል።
ወሬ ጠፋ።
መጨረሻ ላይ ወሬ ጠፋ። መጨረሻ ላይ ወደ ፒያሳ እንሂድ አለን። በኋላ ወደ ፒያሳ ስንሄድ ልክ ቸርቸር ጎዳና አካባቢ ስንደርስ አንድ ሰውዬ ሚስቱን ይዞ በዱላ ይነርታል። ከዛ አቁም አቁም አልኩት። መኪና ዞረና ከፊቱ አቆመ። ዱላውን እያሳረፈባት እሷም እየጮኸች አገር ይሰበሰባል። ማይክሮፎናችንን ጠምደን ሴትዮዋን ስናነጋግራት ታሪኩን ዘርዝራ ነገረችን። ያንን ታሪክ ከያዝን በኋላ ወደ ሕግ አካላት ነው የሄድነው። ሰው በአደባባይ መደብደብ ይችላል ወይ? ሚስትስ ብትሆን ሰው አህያ አይደለም ብለን በዛ ላይ አስተያየት እንዲሰጡ አድርገው በጣም ቆንጆ የሆነ የሚወደድ አስተያየት ቀርቦ ደስ የሚለኝ ፕሮግራም በህይወት የሚያስታውሰው አዌቱ ስሜት ሰው ከተወልኝ ቅርስ አንዱ ነው ብዬ አስታውሳለሁ። አዌቱ በጣም ጎበዝ ነው። ቢዚ እስኬጁል አለው ብዬ አለው ቅድም በተለያየ ማህበራዊ ጉዳዮቹ ስለሚሳተፍ ብዙ ጊዜ ፕሮግራሞቹን የሚሰራው መጨረሻው ሰዓት ላይ ነው። እኔም በብዙ አቅጣጫ ማይክሮፎን አስይዞ በዚህ ቦታ ሂድና እንዲህ አድርግ አምጣ ይለኛል። እኔ ኤዲት አድርጌ አስተካክዬ እጠብቃለሁ። መጨረሻው ልክ 10 ደቂቃ ሲቀረው ወደ ስቱዲዮ ገብቶ የሚሰራው ተአምር ስታየው በጣም የሚያስደንቅህ በጣም ጎበዝ በጣም ጠፍጠቅ ያለ የአማርኛ ችሎታ ያለው የእንግሊዝኛ ችሎታ ያለው በጣም ከምገረምበት ደግሞ አንድ ጊዜ ምን ይለኛል፣ እና አብረን ከተማ እንሂድ አለኝ። አዲስ አበባ ፓርላማ አካባቢ እንደዛ ስትገባ ኦክስፎርድ ፕሪንቲንግ ፕሬስ የሚባል ነበረ። እዛ ውድድር ያካሄድ ነበረ። ስነ ጽሁፍ ነው። እሱና ጸጋዬ ገብረ መድን ለዚህ ውድድር ይፈተናሉ። አዌቱ ብዬ ስላልነበረው ወደ ማታ አካባቢ ሄዶ ሲጽፍ ያድርና ሰዓቱ ስለደረሰበት ወስዶ ለፕሪንቲንግ ፕሬሱ ይሰጣል እና ኤዲት አላረገውም። ለእኔ ምን ይለኛል፣ ሀይሉ ኤዲት አላረኩትም ግን ዝም ብዬ ሰጠውኝ አለኝ። ሁለተኛ ነው የወጣው እና በጣም የሚደነቅ ፕሩፍ ሪድ ባረግ ኖሮ በጣም እንትን ብሎ ሲቆጭ አስታውሰዋለሁ።
አንደኛ ይወጣ ነበር።
አዌቱን ደግሞ ሁሌ በህይወቴ የማረሳው በለገሀር አካባቢ ሳልፍ ነው እና አንድ ቦታ እንሂድ ይለኛል። የት እዘዋለሁ? ቡፌ ደዳላ ጋር ይለኛል። በ2 ብር ከ50 ሙሉ ኮርስ ምግብ በልተን እንወጣለን በዛን ጊዜ ማለት ነው። እና በጣም አዝናለሁ በእውነት ልዩ 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 ስሜት ነው ያለኝ። በጣም የቀረበ ግንኙነት ነበረ። በጣም የሚወደድ ሁሉም የሚያደንቀው ሰው ነው። በተለይ በእንግሊዝኛ ቋንቋ ችሎታው ማንም ሰው የሚያደንቀው በተለይ ይሄ ትራንስሌሽን ይሄ ፕሮምፕቱ ትራንስሌት ያደርግ ሁሉ ሰው የሚወደድ እሱ ደግሞ በመካኒክስ ቤተክርስቲያን አካባቢ ካሉ ወጣቶች አካባቢ ይሰራ ስለነበረ ከእነሱ ጋራ ከውጭ ከሚመጡት ጋር ብዙ ይሰራ ስለነበር ከፍተኛ ልብ ያካብቷል። እና ይሄንን ነው እኔ የማስታውሰው።
በጣም ብዙ ነገር ነው ኃይሉ ያስታወስከን። እኔም እንኳን ከእናንተ በኋላም ቢሆን ማስታወቂያ ሚኒስቴር የገባሁት አንዳንዶቹን ነገር የማስታወሳቸው ናቸው። በሁለት ብር ተኩል ጥሩ ምሳ የሚበላበትን ዘመንም ማስታወስከኝ። ብፌ ደላጋርም ባይሆን በሁለት ብር ከሀምሳ
ዛሬ ስንት እንደሚሆን ገምትን።
በሁለት ብር ከሀምሳ የፈረንጅ ምግብም ባይሆን ጣባ ሙሉ ክትፎ የበላንበት
ሶስት ቆርስ ነው ኩም
በጣም ድንቅ ነው። መለስካቸው ምንም አላስተረፈልህም ኃይሉ?
ምን ያስተረፍልኛል? ሙሉ ጨረሰ ይሆል።
አንተ ስንትን ዝም ይልህ ምን አለ?
ያዌቱ ሌላው ችሎታው የግጥም በአማርኛ በእንግሊዝኛም እንዴት ያሉ ግጥሞች ይገጥም ነበር። በፕሮግራሞች የሚያስገባቸው ነገሮች ነበር ትዝ የሚሉ እና ጥሩ ጸሐፊ ነበር። በጣም ጥሩ ጸሐፊ ነበረ። ንባብ 500-600 ቃላት በደቂቃ የሚያነብሰው ነው። ትልቅ ቮሊዩም መጽሐፍ ሰጥተው በአንድ ቀን የሚጨርሰው ነበረ።
ትልቅ ጥራዝ ያለው
ትልቅ ችሎታ የነበረው ሰው ነው።
የመድረክም ባለሙያ ነበር ይባላል። ትወና
አለ ጥርጥር። እሱማ አሜሪካን ሀገር ድረስ የሚታወቅበት አሜሪካን እንዲያውም 31 ዓመት ሙሉ በተለያዩ የታወቁ አሶሴሽኖችና ሼክስፒር ካምፓኒ የሚባል ሁሉ የሰራ ሰው ነው። ሆቴሉን ሁሉ በመሬት ዋናዊነት የሰራ ሰው ነው።
ተጫውቷል። የሚገርም
አሜሪካን ሀገር ይህን የማውቀው ነው።
ሁለገብ ጋዜጠኛ ነበር። መቼም በጣም ያሳዝናል። መልካም እንግዲህ ለዘመድ አዝማድ በተለይም ለወይዘሮ በቅሳ ስሜሶ ያንተ ባለቤት ነች፣ እህቱ ነች፣
ለወይዘሮ እርሚኒያ ጆርጆ
ለእነዚህ ሁሉ መጽናናት እንመኛለን። ነፍስ ይማር። በእንዲህ አይነት በሀዘን ፕሮግራም ብንገናኝም ሌላ ደግሞ የሚያገናኘን ነገር ይኖራልና በጣም እግዚአብሔር ይስጥልኝ ስለ ጊዜያችሁ። አቶ ኃይሉ ወልደ ጻድቅ፣ መለስካቸው አማ
እናመሰግናለን። እሺ፣ አመሰግናለሁ። እግዚአብሔር ያክብርልን።
በሰሞን ነው በሆነ ድረገጽ ላይ ያየሁት በመድረክ ላይ ሙያው የማደንቀው የምወደውም ነቢይ አንድ ስብስብ እየመራ ነበር። ጉምቱ ጉምቱ ተወዳጅ ተደናቂ አርቲስቶችም ስለነበሩበት ስለ በጎ ሥራ ነውና የሚዋዩት። በሰፊው ይዋያሉ፣ ደግሞ በሚጥምና በሚያስደስት ሁኔታ። ዲያቆን ዳንኤልንም አየሁት። ይሄ ነገር ጥሩ ፕሮግራም ሊወጣ ይችላል ብዬ ወደ ዳንኤል ደወልኩና የነቢይን ቁጥር ወሰድኩ። አሁን በወጉና በማዕረጉ ላስተዋውቃቸው። በአዲስ አበባ ከተማ የባህልና ቱሪዝም ቢሮ ኃላፊና ረዳት ፕሮፌሰር ዶክተር ነቢዩ ባየህ እንዲሁም መዋዘ ጥበባት ዲያቆን ዳንኤል ክብረት ናቸው እንግዶቼ። ምን ነበር ይሄ ስብስብ? ረዳት ፕሮፌሰር እስቲ እርስዎ ይጀምሩ።
የዚህ ሀሳብ ዋናው የተነሳው ከአዲስ አበባ ከተማ አስተዳደር ነው። አዲስ አበባ ከተማ አስተዳደር እንግዲህ አዲስ ከንቲባዎች፣ ምክትል ከንቲባዎች አሉ። እነሱ እንደገና እኛም ደግሞ ወደዛ ውስጥ ከሄድን በኋላ በሀገራችን ውስጥ አሁን ብዙ ተስፋ አለ፣ ብዙ የአንድነት ምኞት አለ። ከዚህ ሁሉ ውስጥ ደግሞ የበጎ የማድረግ ፈቃድም በጣም በብዙ ዜጎች ውስጥ ይታያል። ይሄንን ነገር እንደው ምንድን ነው ማድረግ ያለብን የሚል ውይይት ተካሄደና አንድ ሀሳብ መነጨ። ከዛ ውስጥ አዲሱን ዓመት እንግዲህ በአዲስ መንፈስ ለመቀበል አንዲት እስቲ የምትመራን ሀሳብ የምትይዝ ቃል እናምጣ ብለን ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግሮች የመልካም ሀሳብ መንፈሶች ውስጥ የተወሰነ አንድ ቃል አንድ ሀሳብ አዘጋጀን። ይሄ ምን መሰለ የሚለው አዲስ የአዲስ ተስፋ ቀመር ይላል። ጥላቻን መቀነስ፣ ያለንን ማካፈል፣ ይቅርታን ማባዛት፣ በፍቅር መደመር የሚል ነው። እነዚህን ሐሳቦች እንግዲህ ወደ መሬት ለማድረግ በተለይ በተለይ ደግሞ ያለንን ማካፈል በሚለው እንጀምርና በጎ ፈቃድን በየት በየት በኩል እናርግ ስንል የመጀመሪያዎቹ ያው በበጎ ፈቃድን በብዛት የሚሰሩት የስነ ጥበብ ሰዎች ናቸው። የስነ ጥበብ ሰው ሐሳቡም ልቡም መንፈሱም ከወጣበት ማህበረሰብ ጋር የሚያያዝ ቶሎ የሚሰማው በመሆኑ እስቲ ከነሱ እንገናኝ ብለን ወደ 170 የሚሆኑ ከሁሉም የስነ ጥበብ ዘርፍ የተወጣጡ ናቸው። እንግዲህ ያየኸው ምስል ላይ በካፒታል ሆቴል ውይይት ነበረን።
ኦ ካፒታል ሆቴል ነው።
እዛ ዕለት ምክትል ከንቲባው የአዲስ አበባ ኢንጂነር ታከለ ኡማ፣ እንደዚሁም ምክትል ከንቲባው ወይዘሮ ዳግማዊት ሞገስ ነበሩ። ሌሎቹ የስነ ጥበብ ሰዎቹ እንዳልኩ የቀረ ሰው እንደው ከተላላቆቹ ሰዎች የቀረም የለም እስከሚባል ድረስ ነው የተሰባሰቡት። እነዚህ ሰዎች እንግዲህ አንድ የሚሰሩት ስራ አለ። በሚቀጥለው ሳምንት ጀምሮ አዲስ አበባ ውስጥ ቤት የፈረሰባቸው እንግዲህ ብዙ ጊዜ እንደምታውቀው በእኛ በኢትዮጵያ ባህል አዲስ ዓመት ሲመጣ ምንም የሌለው ሰው እንደው ቢያንስ ቤቱን ያጸዳል፣ ይጠርጋል፣ ትንሽ ቀለም ያለው ቀለም ይቀባል። እኛ ግን በአዲስ አበባ ውስጥ ወደ 114 የሚሆኑ አዲሱን ዓመት ምንም ለማድረግ የማይችሉ ቤታቸውን ሰዎች ተመርጠዋል። እነዚህን ቤቶች እነዚህ የስነ ጥበብ ሰዎች ራሳቸው ምስማሩን መተው፣ ቆርቆሮውን አድርገው፣ ጭቃውን አብኩተው፣ ማገርም ከፈረሰ አስረው በጉልበታቸው አርአያ የሆነ ስራ እንዲሰሩ የሚያደርግ ነገር ነው እንግዲህ አንዱ የታሰበው። ከዚህ ውጭ ደግሞ 30,000 የሚሆኑ ተማሪዎች አሉ። ትምህርት ቤት ሲሄዱ የሚለብሱት ዩኒፎርም የሌላቸው እንደገና ደግሞ ደብተር መማሪያ ደብተር መግዛት የማይችሉ መጻፊያ እስክሪፕቶና እርሳስ መግዛት የማይችሉ የቦርሳ መያዣም እንኳን ለማግኘት በጣም የሚያስቸግራቸው 30,000 የሚሆኑ በጣም ብዙ ነው። እውነቱን የቁጥሩን ስሰማ በጣም ነው ያስደነገጥ። ባለፈው ሰኞ ደግሞ ታዋቂ አትሌቶች፣ የኢትዮጵያ ታላላቅ አትሌቶች፣ የስፖርት ባለሙያዎች እንደዚሁ ተሰባስበው ነበረ። ሻለቃ ኃይሌ ገብረስላሴ፣ እነ ቀነኒሳ በቀለ፣ እነ ገንዘቤ ዲባባ፣ እነ ገብረ እግዚአብሔር ገብረ ማርያም፣ እነ ስለሺ ስህን፣ ከስፖርት ከእግር ኳስ ደግሞ እነ ጋሽ ሰውነት ቢሻው፣ የቡና የኢትዮጵያ ቡና የደጋፊዎች ዋናዎቹ መሪዎች፣ የቅዱስ ጊዮርጊስ የእግር ኳስ ክለብ እንደዚሁ የደጋፊዎች መሪዎች፣ ሁሉም የስፖርት ጋዜጠኞች በሙሉ ተገኝተው ልክ የስነ ጥበቡ ሰዎች እንዳደረጉት እነሱም ከፍተኛ ድጋፍ ለማድረግ ቃል ገብተዋል በሰኞ ዕለት። ከዚህ ባለፈ ግን ገንዘቡና የሚሰባሰበው ነገር ብቻ ሳይሆን መንፈሱ ቅድም እንዳልኩ የበጎ ማድረግ መንፈሱ በሀገራችን በሙሉ እንዲስፋፋና በተግባር እንዲታይ ስለምንፈልግ ከነሐሴ 23-26 ድረስ አዲስ አበባ ውስጥ ባሉት ዋና ዋና አደባባዮች ላይ ድንኳን እንጥላለን። እንደ ድሮ እንደ ሀገራችን ወግ በቤተክርስቲያንም ጃንጥላ ተገልብቶ እንደሚለመነው ቆመን በየአደባባዩ ደብተር፣ እስክሪብቶ፣ ዩኒፎርም ለልጆች የሚሆን የመሳሰለውን እንግዲህ ሰው ፊት ቆመን እንጠይቃለን።
ከመጪው ረቡዕ ጀምሮ ነው ማለት ነው። እንደው ግን
ይሄ ነው።
እሺ፣ አቋርጬ ከሆነ ይቅርታ፣ እንቀጥላለን። ይሄ የአዲስ ተስፋ ቀመር ነው እንግዲህ ይሄ ስብስብ አላማ አድርጎ የተነሳው በተለይ ለአዲስ ዓመት አዲስ ነገር ለየት ያለ ነገር እናድርግ ነው። ቤት የፈረሰባቸውን በመጠገን የመሳሰለ በአዲስ ዓመት ፈረንጅ ሀገር ነው ቤት የሚቀየረው፣ አዲስ ሶፋ የሚገዛው አሮጌው እየወጣና በኢትዮጵያ ደግሞ አዲሱን ዓመት በአዲስ ለመቀበል እንዲችሉ ለሰዎች መልካም ነገር ነው የምታደርጉት። እንዲህ አይነት ነገር ማስታውሰው ጆሲ ኢን ዘ ሀውስ የሚባለው ዮሴፍ የሚባለው አርቲስት በየአመት ባሉ በግ እየገዛ እየሄደ የሚጠይቀው፣ እናንተ ደግሞ በብዛት አቀናጅታችሁ ይሄን ልታደርጉ አስባችኋል። ምናልባት ይሄ ወጣት እዚህ እናንተ ስብስብ ውስጥ እንዳለ እንደሌለ አላቅም፣ አላየሁትም። በዚህ ባየሁት ምስል ውስጥ መልካም ጥሩ ነው እና ጉምቱ ጉምቱ በጣም ትልልቅ አርቲስቶች ያሉበት ስብስብ ነበር። መልካም ነገር ነው እና ዲያቆን ዳንኤል ክብረትን ደግሞ እዚህ ውይይት ውስጥ የጋበዝኩት የበጎ ሰው ሽልማት በየአመቱ እንደምታደርግ እናውቃለን። ብዙ የሚገባቸውን ሰዎች እያስታወስክ ላደረጉት አስተዋጽኦ ግብዣ ማን ነው ምስጋና ታቀርብ ነበር፣ ሽልማት ትሰጥ ነበር እና ይሄ ነገር ከዳንኤል ስራ ጋር የተገናኘ ነው ምንድን ነው እያልኩ አንተንም እዛው አይቻለሁ ንግግር ስታደርግ እንዴት አገኘው ዲያቆን ዳንኤል ይሄን ነገር? ካንተስ ስራ ጋራ ምን ያህል ተቀራራቢ ነው?
ከኛ ስራ ጋራ በመንፈስና በአላማ አንድ ነው።
እሺ።
እኛም የበጎ ሰው ሽልማትን ስንጀምር ዋናው አላማችን ሁሉ ነገር በመንግስት መስሪያ ቤት በእርዳታ ድርጅቶች እንዲህ ባሉ ነገር ብቻ አይሰራም። እያንዳንዱ ዜጋ ኃላፊነት የሚሰማው ዜጋ መሆን አለበት። ጥቂት ያለው ማካፈልን መልመድ መቻል አለበት። በሌላውም ዓለም እንደዛ ነው። በተለይ ደግሞ ሰዎች በእውቀት በሀብት በሌላ ነገር እየበሰሉ ሲሄዱ ለሌላው በጣም እየተረፉ ነው የሚሄዱት እና ዘንድሮ በጣም በተሳካ ሁኔታ ደግሞ ቅድም ነቢይ እንዳለው ታዋቂ የኪነ ጥበብ ባለሙያዎች ተሰብስበው በጣም አንጋፋዎቹ ጀምሮ እስከ ጀማሪዎቹ ድረስ ተሰብስበው ይሄንን ነገር ለመጀመር ይሄ የመጀመሪያው እንጂ የመጨረሻው እንደማይሆን ከዚህ በኋላ በአገሪቱ የበጎ ስራ አገልግሎት ውስጥ እንደውም ግንባር ቀደም ሆነው እንደሚሳተፉ ሌሎችንም ችግሮች እንደዚህ የሚቀርፉበት መንገድ ሁሉ እንደሚፈጥሩ ሲናገሩ ነበር። ይሄ እንግዲህ እየተባዛ መጥቶ ወደ ሯጮቹ ወይ ደግሞ ወደ አትሌቶቹም ተዛውሯል። ነገ ደግሞ ሌሎቹ ነጋዴዎቹ፣ ሌሎቹ እንደዚህ እያል ይችን ሀገር በጋራ ነው የምንጠቀምባት፣ በጋራ ነው መከራ የምናይባት እና በጋራ ነው ኃላፊነት ወስደን ልንሰራ የሚገባው በሚል አሁን ጥሩ ተነሳሽነት አለ። እንዳልኩት በመንፈስ እኛም ከምናዘጋጀው ሽልማት ጋር አንድ ነው። በአሰራር ይሄ የአዲስ አበባ መስተዳድር የጀመረው አሁን አዲሱ መስተዳድር በእውነት በጣም ትልቅ ተነሳሽነት አለ። እዚች ሀገር ውስጥ አዲሱ መሪዎቻችን ሰው ሰው ወደ ማለት የመጡበት ዘመን ነው። አሁን በቅርቡ እንኳ የከተማው ምክትል ከንቲባ 27 ዓመት ሙሉ ሲኖሩ ከንቲባቸውን አይቶ የማያውቁትን የአዲስ አበባ መዘጋጃ ቤት ካፍቴሪያ አገልግሎት የሚሰጡትን ሰዎች በታች እነሱ የሚሰሩበት ጓዳ ገብተው ባናገሯቸው ጊዜ የተሰማቸውን ስሜት እያየን ነበረ እና እንዲህ አይነት ሰዎችን መንፈስ ከፍ የሚያደርግ አንድ ሀገር መንፈሷ ከፍ ካለ ቀሪውን ችግር መፍታት በጣም እዚህ ሀገር የመንፈስ ዝቅታ ነው የነበረው። እንዲያውም ከዝቅታም አልፎ ዝቅተት ውስጥ ገብተን ነበር።
በጣም ድንቅ
ተስፋ መቁረጥ ከተስፋ መቁረጥም ወርደን ነበር እና አሁን ግን የመንፈስ ከፍታ በሁሉም ሰው ላይ ይታያል። በቃ እንዴት ላገልግል የማይል ሰው የለም። ምን ልስራ ለዚች ሀገር የማይል ሰው የለም እና ይሄንን ይዘነው መቀጠል ከቻል በእውነት ይች ሀገር እንደው ያ በተምኔት የምናስባት ኢትዮጵያ ላይ መድረሷ የማይቀር ነው እና የበቀደሙም የኪነጥበብ ባለሙያዎቻችን ይሄንን ያሳየን ነው።
እንደው በእውነቱ በጣም ይበል የሚያሰኝ ብቻ ሳይሆን እኔም ማበሬ በተሳተፍኩ የሚያሰኝና የሚያስቀና ነው። መንፈሳዊ ቅናት የሚያስይዝ ነው። በነገራችሁ ላይ የኪነጥበብ ሙያተኞቹ ታዋቂዎቹ አለም ፀሐይና አበበ በለው ወደ ኢትዮጵያ እየመጡ ነው። ከእናንተ ውይይት በኋላ አቀርባቸዋለሁ። እንግዲህ እነሱን ደግሞ በዚህ ጉዳይ ላይ ከተባችሁ ስትልኩልን እዚህ ደግሞ ሀገር እንዲህ አይነቱ ነገር እንደሚጀመር እነሱ ወጣንያን እንደሚሆኑ ተስፋ አደርጋለሁ።
በጣም ደስ ብሎኛል። አለምን ለመቀበል የተሰባሰበው ኮሚቴ ውስጥ እየሰራን ያለ ነው አዲስ አበባ። እሷም ስትመጣ ይህን ስራ እንደምትቀላቀለን ተስፋ እናደርጋለን።
አበበ በለውም አብሮ ይመጣል ማለት ነው። አርቲስትም ነው እሱ። ደግሞ በጋዜጠኝነቱ ላይ ያተኩሯል።
አበበ በለው፣ ተክሌ ደስታ እንደሚመጡ ሰምተናል።
መልካም። እነሱም መጥተው እንግዲህ እናንተን አርአያ ይከተላሉ። በጣም ጥሩ ነው። አንድ ግን ቀደም ሲል ወደ 170 ሰዎች ነበሩ በዚህ በሆቴል ውስጥ ተገናኝታችሁ የተወያያችሁት፣ ከዛም በላይ ቁጥሩ ጨምሯል። ሰኞ ለታም ሌሎቹ ተደምረዋል። እና እንግዲህ የመደመር ዘመን ነው፣ መልካም ነው። ነገር ግን ብዙ ሰው በበዛ መጠን ስራው ምናልባት በአግባቡ መሰራቱ አንዳንዴ የሚያጠራጥር ሁኔታ አለ እና ምን ያህል ትከፋፍሉታላችሁ በዘርፍ በዘርፉ? ዳንኤልን ብትጀምር ትችላለህ።
የብዙ ሰዎች ተነሳሽነት አሁን ያለው የአገሪቱ መስሪያ ቤት አወቃቀር ከሚችለው በላይ ነው። እንዲህ በዜግነት ስሜት ተነሳስቶ ለሚመጣ ዜጋ ገና አልተዘጋጀም። አሁን የፌዴራል መንግስቱም የአዲስ አበባ መስተዳድርም እንደገና ቁጭ ብሎ ማሰብ ያለባቸው ጉዳይ ቢኖር እንደዚህ አይነት የበጎ ፈቃድ አገልግሎት ሰጪ ሰዎች ከሀገር ውስጥም ከውጭ ሀገርም የሚመጡትን በትክክል መዝግቦ ተቀብሎ ከዛ በኋላ አሰማርቶ ከስምሪት በኋላ ሪፖርት ሰርቶ እነዚህን ሰዎች አመስግኖ ደግሞ መሄድ ሲገባቸው ሌላ ነገር የሚሸኝ አሰራር፣ ማዕቀፍ፣ ህግ እና ተቋም ያስፈልገናል።
ያን ማለቴ ነው። ልክ ነው።
የሰው ልብ በጣም ከልብ በላይ ተነሳስቷል። አሁን እነ ነቢይ እሱን እየሰሩ ነው። አሁን ለዚህ ለአዲስ ዓመትና ከአዲስ ዓመት ጋር ተያያዥነት ለሆነው እንደ ሙከራ ይህንን ተጀምሯል። የዚህን ውጤት ደግሞ አይቶ ወደ ተቋም፣ ወደ አሰራር፣ ወደ ሌላ ነገር መሄድ ያለበት ቁጭ ተብሎ የሚታሰብበት ጉዳይም አለ። ይህን አሰራር አይተን እነ ነቢዩም የፌዴራል መንግስቱም ተቋማዊ ወደ ማድረግና ይህን የሚሸከም አሰራ ወደ መዘርጋት መሄዳቸው የማይቀር
ነው ማለቴ ነው። ነብይም እዛ ላይ እንዲጨምሩበት እንፈልገው። ይሄ ከአንድ ሚኒስትር መስሪያ ቤት የበለጠ ነው፣ ግዙፍ ነው እና ቀላል አይሆንም። ጥሩ የመሆኑን ያህል ከብዛት የተነሳ የሚሰራው ከሚሰራው ይልቅ የማይሰራው እንዳይበዛ ካለ ስጋት ነው ይሄን ጥያቄ የሰነዘርኩት። እሺ ነብይ፣
በጣም ትክክል ነው። አሁን ዳኒ እንዳለው እስቲ እኔ ደግሞ ያጋጠመንም ስነግራችሁ ይሄ ነገር አዲስ የጠየቀው ነገር የእውነት ፈተና እንደሚሆን ትረዳላችሁ። እኛ አሁን በስነ ጥበብ ሰዎች ጀምረን አትሌቶች ጥያቄ ያቀረቡ ተገናኘን። አሁን ደግሞ እንደገና ከውጭ የሚመጡት ኢትዮጵያውያን ዳያስፖራ አባላት ጥያቄ አቅርበው ልንገናኝ ነው። ከሁለት መቶ በላይ የሚሆኑ እንደገና ደግሞ ከዛ በኋላ ባለ ሀብቶች ደግሞ ጥያቄ እንዳቀረቡ ሰምቻለሁ። ራሳችንም እንደ በጎ ፈቃድ ከተሰጠን ስራ ወጥተን ነው እያስተባበርን ያለ ነው። ወደፊት ግን አንድ ትልቅ አካል መቋቋም አለበት።
ጥሩ ነው እንግዲህ ጅምሩ መልካም ስለሆነ ነው እንደው ጀመር ያደረግነው በውይይት። ወደፊት የሚቀጥል ነው ይሄ ውይይታችን። ዛሬስ ምን ላይ ናችሁ ማለታችን አይቀርም። በአዲስ አበባ ከተማ የባህልና ቱሪዝም ቢሮ ኃላፊ ረዳት ፕሮፌሰር ነቢዩ ባዬ እንዲሁም ሙሐዘ ጥበባት ዲያቆን ዳንኤል ክብረት ላመስግንና በዚሁ ላብቃ። እናንተ እንደው ለመቋጫ የሚሆን ነገር አለን ካላላችሁ በስተቀር
በየራሳችን አሁን ብዙዎቹ እያደረጉት እንዳሉት የምንችለውን ለሀገራችን እናድርግ። መተን በምናየው አሰራር በምናየው ህግና በምናየው መዋቅር ተስፋ ሳንቆርጥ የወደፊቱን አስበን ሁላችንም በበጎ ፈቃድ የምንችለውን ሁሉ ካደረግን ኢትዮጵያን ወደምንመኛት ከፍታ ማድረሳችን አይቀርም ነው ምለው። አመሰግናለሁ ይህን እድል ስላገኘሁ።
እሺ ነቢይ፣
እኔ እንግዲህ የምጨምረው ምንድን ነው፣ ይሄ የበጎ ፈቃድ ስራ በመላው ዓለም ያሉትን ኢትዮጵያውያንም ጭምር የሚያካትት መሆኑን ለማንሳት እፈልጋለሁ። መንፈሳዊ ቅናት ያደረባቸው እንዴት አድርጌ ይሄን ነገር እንደው በተቀላቀልኩ የሚሉ ኢትዮጵያውያን በመላው ዓለም ሊያገኙን ይችላሉ። ክቡር ከንቲባውን ማግኘት ይችላሉ። እኛንም ማግኘት ይችላሉ እና በዚህ በጎ ተግባር ውስጥ መሳተፍ ይችላሉ ነው የምለው። በተረፈ ስለሰጣችሁን እድል በጣም እናመሰግናለን።
እግዚአብሔር ይስጥልኝ ስለ ጊዜያችሁ። በዚህ ነገር የማይነሳሳ ሰው ያለ አይመስለኝም። በጣም ጥሩ ነው። በርቱ። መልካም እድል እመኛለሁ።
አሜን። በመጨረሻ አንዲት እድል ይሰጠኝ።
እሺ ዲያቆን፣
እኔ በዚህ አገልግሎት እስከ ዛሬ ድረስ በአይናችን ብዙዎቻችሁን ያላየናችሁ በዚህ በአሜሪካ ድምጽ ሬዲዮ የምትሳተፉ ጋዜጠኞቻችን አሁን በተፈጠረው እድል እናንተም አዲስ አበባ ላይ የተገኝታችሁ እንደምናያችሁ ተስፋ አደርጋለሁ ለማለት ነው።
ቸኩለ ይሆናል በእውነቱ። እግዚአብሔር ይስጥልን መልካም ምኞት ነው። እሺ አሁን ተራው የንጉሴ አክሊሉ ነው። ቀጥላ ንጉሴ።
የዘመናዊ ትምህርት አጀማመር በኢትዮጵያ ዝክረት ማለም የትናንት ማስታወሻ ክፍል አንድ። እንግዳዬ ወደ ኋላ ሄደው
አግደው የሚባለው አንዳንዱ የመንዜ ስም ነው ይላሉ፣ አንዳንዴ ደግሞ የጎጃም ስም ነው ይላሉ። አያቴ ግራዝማች አግደው ይባላሉ። አባቴ ረዴ ናቸው። ጣሊያን ሊወጣ ሲል ነው የገደላቸው። አርበኛም ነበሩ። ግን አባቴ ግን አብዛኛውን በከፋ ግንደብረት እንዲሁም በወለጋ ትልቅ የመንግስት ባለሟል ነበሩ ከአፄ ምኒልክ ጊዜ። በዚያ ምክንያት ነው ግን የአካባቢ ስም አለኝ። አንተነህ ነው የሚሉኝ በአካባቢ ልጅ ሆኜ ሸዋ ስመጣ አባይን ሲሻገር ስሜን ለወጡት። ሌላ ፓስፖርት ሰጡኝ። በቃ
ቤተሰቡ
የለዚህ የሸዋ ዘመዶች ናቸው። እዚያው በቃ ደረበ እንጂ አግደው አብዛኛውን ግራዝማች አግደው እርግጥ የጎንደር ስም ነው፣ ስሪቱ ጎንደር ነው። ግን እዚህም ይወዱታል፣ አግዴ ነው የሚሉት የሸዋ ሰዎች።
እንግዲህ ትምህርት አለ፣ አስተዳደግ አለ። እስቲ እነዚህን ነገሮች ደግሞ እናያቸው።
ደጀን የሚባል ከጎሐጽዮን ባሻገር አባይን ተሻግሮ አፋፉ ላይ ነው የተወለድኩት። በልጅነቴ አባቴ በመሞታቸው ምክንያት በጣሊያን ወደዚህ ሀገር መጣ። ያን ጊዜ ግርማዊነታቸው የአዳሪ ትምህርት ቤት ያስገቡ ነበር። እዚህ አጎቴ መላከ ገነጡ መልሳን የሚባሉ አመጡኝ። እህቴ ወይዘሮ ወልፍነሽ ረዴ አባቴን ልጅ ወንድሜን አመጣለሁ አሉ። ከዚያም በመንልክ ትምርት ቤት ከጽፈት ሚኒስቴር ተጻፈልኝ። ግን ጥሩ እድል ያጋጠመ ቅዱስ ላሴ መንፈሳዊ ትምርት ቤት ተመደብኩ። የሃይማኖት ትምርት ብዙም ባይኖረኝም በላይ ላይ ፈሰሰ ብዙ እና የግብረ ገብነት ትምህርት የዓላማ ጽናት ሁሉ የተማርነው እዚያ ነው። ምክንያቱም ግብጾችና ህንዶች ነበር የሚያስተምሩት፣ የእኛም ደግሞ የተመረጡ ሊቃውንት ነበሩ። በዚያን ጊዜ ትዝ ይልህ እንደሆነ አንተም ወጣት ሆነህ ትምህርት ቤቶች ባዕድ አይደሉም ለመንግስት። ራሱ ዳይሬክተር፣ ዋና ዳይሬክተሩ ይጎበኛቸዋል፣ ሚኒስትሩ ይመጣሉ፣ ምክትሉ ይመጣሉ፣ ጃንሆይ ይመጣሉ። በአመት ሁለት ሶስት ጊዜ ይመጣሉ። እሳቸውም በአመት ባለ ጊዜ ከገና ሌላ ይመጣሉ። መጥተው ስጦታም ተሰጥቶ ይከዳል። እንደ ምግብ አይነት እንደ ምናምን ነገር አትክልት ይዘው ወይን ይዘው ነው ተከትሎ የሚመጣው። እዚያ 12ኛ ክፍል እንደጨረስኩ እንግሊዝ ሀገር ሄድኩ። እንግሊዝ ሀገር ተማርኩ። ኖቲንግሃም ዩኒቨርሲቲ ነው፣ ኦክስፎርድም ነበርኩ። ከዚያ መጣሁ። ስመጣ እኔ ጃንሆይ ጋር ቀረብኩ እና እሳቸው ደግሞ ቅዱስ ስላሴ ነው የተማረ ሲባል የኢትዮጵያን ሃይማኖት አደራ ጠብቃሉኝ። ግን ትምህርት ሚኒስቴር የመምህራን ዲን ነው የሚሆነው ብሎ መምህራን፣ ያን ጊዜ ተስፋ ኮከብ ትምህርት ቤት አካባቢ የአንደኛ ዓመት ኮርስ ነበረ እና አለቃዬ አማረ ጉልላት ይባላል፣ የታወቁ ነው፣ በጣም የታወቀ ምሁር ነበር አማረ ጉልላት። እሱ ምክትል ሆንኩና ተመደኩ። አልከፋኝም። እንዲያውም ጥሩ ኢትዮጵያን እየተሻለ በየቀኑ አወቅኳት። ከዚያ ሚስት አገባው። ከዚያ ደግሞ ክቡር አቶ አካል ወርቅና እንደ ኤርትራዊ ነው አቶ ኃይለ ሚካኤል ምስክና ዳይሬክተር ጀረናለው እንድፈጠር አደረገ። የአሜሪካን ዩኤስኤአይዲ ስኮላርሽፕ አገኘው። እንዲያውም ከኦክስፎርድ የተሻለ ኮሎምቢያ ዩኒቨርሲቲ ኒውዮርክ ገባው፣ ማስትሬቴን አገኘው። ከዚያ ልመጣው ስመጣ ደግሞ እንዲያውም ጥሩ አጋጣሚ ነው። ከዚህ ቀደም የሄደው ለመምህራን ማሰልጠኛ የሰው ኃይል ለማዳበር ነው፣ ያግደው አይነት ሰው እንፈልጋለን አሉና ወደ ኮተቤ መምህራን ማሰልጠኛ ወደ ኮተቤ ሲሄድ፣ እዚያ ደግሞ እንደገና ዲን ሆንኩ። እንደ አማረ ጉልላት ነበር ለትንሽ ጊዜ፣ ኋላ ጌታቸው መኩሪያ ነበር አለቃዬ፣ ዘውድና ይምታቱም ነበር ትንሽ ጊዜ ዶክተር ዘውድነህም ነበረ። ከዚያ በሶስተኛው ቀን የምኒልክ ትምህርት ቤት ዲሬክተር ሆናል ተብዬ ተሾምኩ። የምኒልክ ትምህርት ቤት ከአዲስ አበባ ውስጥ ተፈሪ መኮንን አይደለም ትልቁ፣ የምኒልክ ትምህርት ቤት ዲሬክተር መሆን በጣም ደጅ የሚያስጠና ነው። እርግጥ ነገር አለው፣ ጭቅጭቅ አለው፣ ግን ይወደዳል እና ባጭሩ ይሄ ነው።
ለዛሬው አመሰግናለሁ። ሁለተኛውን ክፍል በሚቀጥለው ጊዜ እናቀርባለን።
ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ስማይ ልጄ ሌሳ አይነው ላስተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ስማይ ልጄ ሌሳ አይነው ላስተማረ ሰው ግን ቀኑ ጨለማ።
ዓለም ፀሐይ ወዳጆና አበበ በለው አዲስ አበባ ሊገቡ ነው የሚል ማስታወቂያ ካነበብን ሰነባበትን። እኔም አሉበት ቦታ ደውዬ እናንተ እውነት ነው እንዴ? ኧረ እንኳን ደስ ያላችሁ አልኩና ዓለም ፀሐይ ከ27 አቤም ከ20 ዓመት በላይ ቆይተው ወደ አገር ወደሚወዱት ሕዝብ መሄድ ስሜቱ ምን ይመስል ይሆን ብዬ ጥያቄ ጀመርኩ። ዓለም ትጀምራለች።
በጣም ነው ከልብ የማመሰግንህ አዲስዬ፣ ይህን እድል ስለሰጠህን። እውነት ነው ቀደም ሲል እንደገለጽከው ከ27 ዓመታት በኋላ ወደ አገር መመለስ ረጅም እድሜ ነው። የአንድ ሰው የጎልማሳ እድሜነቱን ራሱን እድሜውን ጨርሶ ኮሌጅም ቢሆን ተመርቆ ትዳር ይዞ የሚወልድበት እድሜ ነው። ቀላል እድሜ አይደለም። እኔም በአስተሳሰብም በእድሜም በህይወትም አመለካከት ልዩ ደረጃ ላይ ሆኛለሁ። ሀገሬም እንደዛው በብዙ ነገሮቿ ተለውጣ ነው የማያት። በርቀትም ቢሆን ግን ከሀገሬ ከወጣሁበት ጊዜ ጀምሮ ሀገሬ ከውስጤ ወጥታ ስለማታውቅ ስደት ዓለም ተቀመጠ እንጂ ሰውነቴ ሀገሬ ውስጤን እንዳዘልኳት ስለኖርኩኝ ለዚህም ነው ሀገሬ እንደምን ትናፍቀኝ ውስጤ ናት እያልኩ የምጽፈው ስለ ሀገር ስሜት። ይሁንና አብሬያቸው የተሳተፍኳቸው ባለሙያዎቼ ግማሾቹም በህይወት ያጣኋቸው ቤተሰቦቼ ሳልቀብራቸው የቀረሁት አባትም እናቴም ባለቤቴም ወገኖቼ ጓደኞቼ የሚያደንቀኝ ህዝብ ያለ አንድ ማስተዋወቅ ስሜን የሚጠራ ማንነቴን ማልገልጽበት ተመልካቼ ኢትዮጵያ ህዝብ እንደገና ለማየት በጥን እንኳን ላየው በቀደም የዝግጅት ኮሚቴው ስለመድረኬ ሲያወራኝ መነጋገር አቃተኝ በጣም አለቅስ ነበር እና ገና ሳስበው በጣም ልዩ ስሜት ነው የሚሰማኝ ያደግኩትም የልጅነት ላብና ወዜን የሚያፈሰስኩትም መድረክ ላይ ነው ያ መድረክ ነው የሚበጠብጠኝ እና ህዝቡ እንኳን እኔን ምን ያህል አስተናጋጅ ትሁት ደግ ቸር ህዝብ እንደሆነ ዓለም ያውቀዋል የህዝቡን አፍቆት የህዝቡ ስሜት ገና ሳረግ ጣፊያችን ምድር ካሁኑም እየበጠበጠኝ ነው እና ልዩ የጭንቅም የደስታም የሀዘንም የተደባለቀ ስሜት ነው ያለኝ አዲስዬ
አበባ አንተም ብትሆን ዓለም ያለችውን ነገር የምትጋራ ይመስለኛል እንደው የበኩልህን እንድሰማ ምንድን ነው ስሜቱ ከሀያ ዓመት በላይ ቆይተሃል አንተምና
ዓለም ያለችው እንዳለ ሆኖ በእውነት ወደ ሀገር መመለስ ያስደስታል ረዘም ያለ ጊዜ ቆይተህ ስትሄድ የታወቀ ነው እኔ ይልቅ እንደው ከዛ የበለጠ ያስደሰተኝ ግን እንዳንተ እንዳልከው ከኪነ ጥበቡ ባሻገር በብዛት ፖለቲካው ላይ እሳተፍ ስለነበረ አዲስ ድምፅ ሬዲዮ አፈጣጠሩ የኢትዮጵያ የፖለቲካ ሁኔታ እንዲስተካከል የበኩላችን አስተዋጽኦ ለማድረግ ነው የዛሬ 20 ዓመት የፈጠር ነው እና ይሄን 20 ዓመት በአብዛኛው ፖለቲካ ላይ ያተኮርኩት እና እኔ አሁን የተሰማኝ ደስታ የመሄዴ ጉዳይ ሳይሆን አገራችን የምንሄድባት አገር መሆኗ ነው በጣም ምክንያቱም በዚህ አጭር ጊዜ ውስጥ እንዲህ አይነት ነገር ይመጣል የሚል አስቤው አላውቅም ታስታውስ እንደሆነ አንተ ሲሳይ ጌናን እኔን እና ዳንኤል የተባለ ኢትዮጵያ ውስጥ ያለ ጋዜጠኛ በምታነጋግረን ጊዜ እንደ ይሄ መንግስት ቢሄድ ምንድን ነው እቺ ሀገር የምትሆነው እያለ ሰው ይጨነቃል ብለስ ጠይቀኝ ለዛ ጊዜ የነበረ ይመልስ ይሄን ነገር ሁሉ ሰው ይጠይቃል አንድ ነገር ሲሄድ እኮ የሚያስኬደው አለ አንድ ነገር ሲለቅ የሚያስለቅቀው አለ እና ያ ነው የሚተካው እኔ እንደውም ህዝብን የወደደ ህዝብ የሚጠይቀውን ጥያቄ ለመመለስ ብቃት ያለው ያ ኃይል ከገዥው ፓርቲ ውስጥም ሊሆን ይችላል የሚል መልስ ነበረ በዛ ጊዜ የሰጠሁት እኔ ተስፋ ነበረኝ እውነት ለመናገር ግን እንዲህ በአጭር ጊዜ ውስጥ ምን ሄድባት ሀገር ደስ ብሎን እንዳለፉት ዘመናት መንግስት ወድቆ እኮ አይደለም እየሄድን ያለው እውነት ለመናገር ከሆነ ኢህአዴግ ነው ያባረረን አሁንም ኢህአዴግ ነው እየገዛ ያለው በእንዲህ አይነት መልክ እንሄዳለን የሚል ግምት ኖሮኝ ስለማያውቅ ለእኔ የምንሄድበት ምክንያት ነው የገረመኝ በዚህ አጭር ጊዜ ውስጥ እንደው የይቅርታ ልብ ኖሮን ሟችና ገዳይም ቢሆን አብረን እንኑር የሚል ልብ
ግን አንድ ነገር አንተ ባልከው ላይ ጥያቄ ለሁለታችሁም ሊሆን ይችላል አንዳንድ ሰዎች ሳናግር አሁን ለውጥ እየመጣ ነው አገር አትሄዱም ወይ ስላቸው የለም የከሰሱኝ ወይንም እምጣላቸው ወይም የተጣላዋቸው እመሞግታቸው ባለስልጣናት አሁንም ስልጣን ላይ ስላሉ አልመለስም አልሄድም ይሉኛል ይህንን ትጋራለህ አበበ ከዛ ዓለምም ትቀጥልበታለች
መቼም የየግለሰብ ችግር ከሆነ በጣም ከባድ ነው አንድ ግለሰብ እኔ በዚህ ደረጃ እንዲሆኛለሁ እንዲህ ተደርጊያለሁ እና ያን አድራጊም በህይወት አለ እኔ እሱን እንዴት ብለህ ነው ተደመር የሚለኝ የሚሉ ወንድሞችና እህቶች እውነት አላቸው ግን ጠቅላይ ሚኒስትሩ ሲናገሩ እንደሰማኋቸው ከሆነ አጠቃላይ የፖለቲካ ሂደቱን በእርቅ ይዘነው ሄደን ሁላችን የምንደግፈው የህግ ስርዓት ስናቋቁምና በእጃችን የመረጥነው መሪ ሲኖር ከሳሽም ተከሳሽም የምንዳኝበትና ፍርዱንም ሁላችን በጸጋ የምንቀበልበት ሁኔታ ሲመጣ ይህን ጉዳይ የሚነሳ ይመስለኛል እንዲሁ ዝም ብሎ የሚቀር አይነት ነው ብዬ አልገምትም በነገራችን ላይ አሁንም ቢሆን እኮ የምትሰማቸው ናቸው አንዳንድ ወንድሞች ቢናገሩት ንግግር እኮ ገና ብዙ የሚያከራክረን ነገር እንዳለ ማየት ይችላል ከዚህ የሚሄዱ ወንድሞች የሚናገሩትን ስትሰማ ገና ብዙ ክርክር እንዳለን ይታያል
እና ግን ከሳሽ ኢህአደግ አሁንም ኢህአደግ ነው የሚገዛው ስላልክ ነው ጥያቄው የታወሰኝ ከአንድ ሰው ጋር ያወራሁት እና አለምስ ምን ትያለሽ
እኔ አዲስዬ አሁን በመጣው አዲስ መንፈስና ለውጥ ያለኝ ስሜት ከአነስተኛ ነገሮች በላይ የማየው ፒክቸር አለኝ ትልቁን ስዕል መመልከት ፈልጋለሁ ኢትዮጵያ አለቀላት አበቃላት ተብላ በእሳት ላይ የተቀመጠች ሀገር ናት። የሀገሪቷ ኢንቴግሪቲ ራሱ መጀመሪያ
ለእና ክብር
በእሳት ላይ የተቀመጠ ከፍተኛ ፈተና ላይ ናት ያለችው አሁን ሀገሪቷ። እውነት ለመናገር ከኔ በላይ ማየት መቻል አለብን። እኔ ከሚለው ቃል በላይ እኔ ተበድዬ እኔ ተገርፌ እኔ ተገድዬ አዎ ያቺ ሀገር የፍትህ ሀገር እንድትሆን አዎ ያቺ ሀገር ህግ የሚያስተዳድራት የህግ የበላይነት እንዲኖርባት ምን ፈልጋት ሀገር ናት። ሀገሪቷ ራሷ ግን ጥያቄ ውስጥ ላይ ነው ያለችው እና ያንን ትልቁን ነገር እያየን ስለ ሀገር እያለን የምንተዋቸው ነገሮች እንዲኖሩ አሁን በተለይ ሀገሪቷን የጀመረችውን ያችን ትንሽ የተስፋ ጭላንጭል እኔ በምንድን ነው ረድቼው መጨረሻው እንዲያምር ማረገው ብዬ ነው አስተዋጽኦ ላደርግ ከልቦና የተነሳሁት እና ብዙ ሰው እንደዛ እንዲያስብ ነው የምፈልገው። ምክንያቱም ያ ደሀ ህዝብ ዛሬም በቆሎ በልቶ አላደረም፣ ዛሬም ድንች ዋጋው አልቀየረለትም፣ ዛሬም ዘይት የለው፣ ዛሬም በእግሩ ነው የሚሄደው። ስለዛ ህዝብ ከሆነ የታገል ነው ስለዛ ህዝብ ነጻነትና ዲሞክራሲ ህግ የበላይነት ከሆነ የታገል ነው ያንን ደሃ ህዝብ ተመልክተን ነገ እንዲበላና አንድ ምድር ከጠኔ መውደቅ እንዲድን ከጥይት መውደቅ እና ሬሳ ከመረከብ እንድትድን ያንን ትልቁን ስዕል አይተን እስቲ መጀመሪያ ሀገሪቷ ትቁም። እንዲህ የረጋችም ሀገር አይደለችም። ይህንንም ለመጠያየቅ
እዚህ አይነት ውሳኔ ላይ እንግዲህ ያደረሳችሁ ምን ይሆን በተጨባጭ? ኑ ተብለው ተጋብዘው ነው የሚሉም ሰዎች አሉ። ምንድን ነው እዚህ ውሳኔ ላይ ያደረሳችሁ? ኑ ተብላችሁ ነው ወይንስ ደግሞ አሁን ሰላም ነው በቃ እንሄድና አገራችንን እናገልግል ባለን ሙያ ህዝቡን ሁኔታውን ኑሮውን እንይ የሚል ነው? አለም ቀጤና ወደ አብ ሄዳለሁ።
እኔ አንድ ቤተሰቦቼን አጥቼበታለሁ። ቀደም እንዳልኩ ሀዘኔ ከሆዴ ውስጥ ሳይወጣ ወደውን አባቴን መወዳትን እናቴን ወደውን ባሌን ያልቀበርኩ ሰው ነኝ። ሆዴ ውስጥ ትልቁ ስላለ ይሄ እንደ አንድ የሰው ባህሪ ማለት ነው። በሁለተኛ ደረጃ ሆዴ ውስጥ አሁንም በልቡኔ አዝዬ የወጣሁት የሚናፍቀኝ ተመልካች አለኝ። በቃ ያቺ መድረኬ ምንጊዜም ሁልጊዜም ነው ማወራው። በሌላ ሙያም በሌላ ሀብትም በሌላ ብልጽግናም ብከበብ ከመድረኬ መነጠልን እንደማልፈልግ ዘወትር እኔ እንግዲህ አንድ ባንተን በአዲሱ ዕድሜ በጣም የምታወቀው ደግነቱ ፕሬዚደንቱም አልሞቱ ሊቀመንበር መንግስቱ ኃይለማርያምን በህይወት አሉ። እንደ ማንም ጓደኞቼ የስልጣን ቦታ ኦፈር ስደረግ በመንግስት ከስቴጅ አልወርድም ብዬ መድረኬ ላይ የቆየሁ ሰው ነኝ። ያ ነው ልዩነቴ። አሁንም ያቺ መድረኬ ትቻትም አላቅም። የምኖረውም በሷ ነው፣ የምኖረውም ለሷ ነው። ይሄ ሁለተኛው ባህሪ አለም ፀሐይን የፈጠረው ነው። ሶስተኛው ከልጅነት ዘመኔ ጀምሮ የምታወቀው የህዝብን ነጻነት የህዝብን እኩልነትና የበላይነትና የህግን ትልቅነት ገና የትምህርት ቤት ተማሪ ሆኜ የተማሪ እንቅስቃሴ ስመራ እድሜ ልኬም በዚህ በነጻነት ትግል ውስጥ ኖሬ አሳልፌያለሁ። ጥይት ይዤ ጠመንጃ ይዤ ሰው ጋር ባልዋጋም በብዕሬም በመድረኬ ይህንኑ ሳረግ ነው የቆየሁት። ሀገሬንም ጥዬ ስወጣ የሀገሬን መከፋፈል ባለመቀበል የሚመጣውን መንግስት ጎዳናና መንገድ ሁኔታ መጪውንም ዘመን በመተንበይ ይሄ መንግስት ጋር አብሬ መስራት አልችልም ብዬ ነው የወጣሁት። እነዚህ ነገሮች ናቸው የአለም ፀሐይ ባህሪያት። አሁን ለምንድን ነው እነዚህን ነገሮች ማድረግ የወሰንኩት? እንዴ በጣም ትልቅ የተስፋ ጭላንጭል ነው የመጣው። መደረግ የሚችሉ ነገሮች ሁሉ እንዲደረጉ እድል የሚሰጥበት መንገድና ተስፋ ነው ያየሁት። ጠቅላይ ሚኒስትር በስልጣን ላይ ከተቀመጡበት ጊዜ ጀምሮ የሚደርሰኝ ጥሪ የሚደርሰኝ ግብዣ እንዳከበሩኝ እግዚአብሔር ያክብራቸው። የአሁንም ያለው መንግስት እርግጥ ነው በሱ ተጋብዤ ነው የሚሄደው። ባይሆንም ግብዣ ጥሪ ባይደርሰኝም እንዲች አይነት ትንሽ ጭላንጭል ካለ ቤተሰቤ መድረኬን የሀገሬን ህዝብ ነጻነት የማግዝበት መንገድ ካለ ምንጊዜም እነዚህ ነገሮች ናቸውና አለም ፀሐይ ማለት ከነዚህ ስለወጣ ስለማልችል ነው።
አቤስ እንደው ምን አነሳሳ ወደሚለው አንተም።
እኔ መቼም አለም ያለችው በአብዛኛው ይመለከተኛል። በተለይ በጥበቡ ዙሪያ ላይ ያወራችው ህልሜ ነው። ሌላው ግን እንዳልኩ በዚህ ከአመት ውስጥ በኢትዮጵያ ፖለቲካ ስሳተፍ እኔ የታገልኩበት አላማ ተሳክቷል ብዬ እያመንኩ መጥቻለሁ። ምክንያቱም እኔ የታገል የነበረው አንድን ፓርቲ ጥዬ ሌላ ፓርቲ ስልጣን ላይ ለማውጣት አልነበረም። ለዚህ ነው እንደምታውቀው በአዲስ ድምጽ ሬዲዮ ስልጣን ላይ ያሉትንም ሆነ ተቀናቃኞችን ሁሉ የምንሞግትበትና የምናቀርብበት ዋናው ነገር በዚች ሀገር ላይ ተደማምጠን ህዝብ የሚዳኘን መሆን አለብን። ስለተናገርን የምንገደልባት ሀገር ልትሆን አትችልም። ህዝብ ደግሞ እየተገደለ እየታሰረ አፉን እድሜ ልክ ሊቀመጥ አይችልም። ተነስቶ እየሞተ መብቱን ያስከብራል። እነዚህ መደረግ አለ። ህዝብም መብቱን የማስከበሩን ጉዳይ ከእጁ ማስገባት አለበት። ባለስልጣኖችም ልካቸውን ማወቅ አለባቸው። ተቃዋሚዎችም በነጻነት ሀሳባቸውን ሽጠው የሚወደድላቸው ከሆነ ወደ ስልጣን መምጣት አለባቸው። ለዚህ ነበረ እኔ እጮህ የነበረው የአቅሜን አደርግ የነበረው እና እኔ አሁን እነዚህ ነገሮች በመጠኑ ለእኔ ተሳክተዋል ብዬ አስባለሁ። አንደኛ መንግስት ልኩን አውቋል። ወደደም ጠላም የህዝብ አንገቱን ደፍቶ እየተረገጠ እንደማይኖር ቁልጭ አድርጎ አሳይቶታል። አልቋል ይሄ ጉዳይ ብዬ ነው የማምነው። ከአሁን በኋላ የሚዳፈርን እንደ ጥፍር እየነቀለ የሚኖር መንግስት ያቺ ሀገር አይኖራት። ያ አስደስቶኛል። አንደኛ። ሁለተኛ ይሄ ነገር የተሳካ እንዲሆን እነ ዶክተር አብይ እናቷ ደመቀ መኮንን፣ እነ ለማ፣ እናቶ ገዱ ያደረጉትና ጓደኞቻቸው እያደረጉ ያሉት ነገር መታገዝ አለበት እያምናል። ዛሬ እኮ በእውነት እነ ዶክተር አብይ የሚናገሩትን ነገር ያንተ አርካይቭ ቢፈተሽ፣ የአለም ፀሐይ ልዩ ልዩ ዝግጅቶች አዲስ ድምጽ ሬዲዮ ቢፈተሽ፣ በአብዛኛው ዶክተር አብይ የተናገሩት ነገር እኮ ዝግጅቶቻችን ላይ ይገኛል። እግዚአብሔር በእሳቸው አድሮ እሳቸው ሲሉት ደግሞ የበለጠ ተወደደና አንድ ያደረገን እንጂ የምንለውን ነው እያሉ ያሉት። ስለዚህ የምንለውን እያሉ ከሆነ ልናደርግ የምንፈልገውን እያደረጉ ከሆነ በዚህ ላይ ደግሞ ኑና እስኪ ይዩትና አጠገባችሁ ናችሁ ደግሞ አንዳንድ ነገር አድርጉ ሲሉን የዚህ አይነት ግብዣ ሲገኝ
እንቢ ብሎ መቅረት የሚታሰብም አይደለም። ትልቁ የሚሄድበት ምክንያት የኢትዮጵያ ሕዝብ መብቱን የማስከበር ኃይሉን በእጁ አድርጓል ብዬ ስለማመን፣ ይሄን ሕዝብ ካሁን በኋላ በጉልበት የሚገዛው አንድም ኃይል አይኖርም ብዬ ስለማመን የሀገሬን ሕዝብ ቦታው ተገኝቼ እንኳን ደስ አለህ ለማለት ነው የሚሄደው። ሕዝቡን ጀግናዬ ነህ፣ አሁንም ጀግና ነህ ለማለት ነው የሚሄደው።
ምን ያህል ለመቆየት አስበሃል አቤ? መቼም ጨርሰህ ጓዝን ጠቅልህ አይደለም የሄድከው ብዬ አስባለሁ።
አጠር ያለች ጊዜ ቆይቼ ነው መጣው።
እቅድስ አለህ? ምን ለማድረግ አቅድሃል? እዛ ሄደህ
በሀገሬ ውስጥ የሚደረገውን ነገር በማንኛውም በኩል ለማገዝ ዝግጁ ነኝ። በተለይ የፖለቲካ ሀሳብ በነጻነት የሚገለጽባት ሀገር እንድትሆን እፈልጋለሁ እና ደፈር ብዬ የተለያዩ ሀሳቦችን ላቀርብ እፈልጋለሁ። ለኢትዮጵያ ህዝብ እንግዲህ የማናችንም ሀሳብ ለመስማት ፈቃደኛ መሆኑን ስላየን ይመስለኛል አሁን ኦሮሚያ ላይ የተደረገውን ነገር። ከአራት ወር በፊት እኮ መገንጠሉ እንችል ነበር። አሁንም በእጃችን ነው። አዲስ አበባን እኮ ቀለበት ውስጥ አስገብተናት ነበር የሚለውን ንግግር ካየኸው ፍላጎቱን የመግለጽ ሀሳቡን በነጻነት የመግለጽ መብቱን ተጠቅሞ ያደረገው እንጂ በእኔ እይታ ይሄ የሚታሰብ አይደለም፣ የሚሞከር አይደለም፣ ይሄን የሚፈቅድ ኢትዮጵያ የለም የሚል እምነት ነው ያለኝ። እንግዲህ እንዲህ አይነት የተለያዩ ሀሳቦች ያሉን ሰዎች እዛች ሀገር ውስጥ ገብተን የምንወያይባት ከሆነ ይሄ እንዲገፋ ይሄ እንዲሰፋ ለመርዳት ነው ዋናው።
ይህ ሀሳብ ካለ እንግዲህ ሚዲያዎች የሚለቁ አይመስለኝም። ተዘጋጅ አለምስ። ለምን ያህል ጊዜ አቅደሻል ለመቆየት? የያዝሽውስ እቅድ አለ ወይ በዚህ በቆይታሽ ጊዜ?
በጣም የሚደንቅ ነገር ሁለት ትውልድ አለ በብሔራዊ ቲያትር ቤት እና በኪነ ጥበቡ ዓለም ውስጥ። አንዱ ያስተማሩኝ እነ ተስፋዬ ገሰሰ፣ ነጋሽ ተስፋዬ አበበ፣ እነ ደበበ እሸቱ። ሁለተኛው ደግሞ አለ ወጣቱ የነጋሽ ተስፋዬ አበበ ልጆች ጨምሮ እነ ቴዎድሮስን፣ ሌሎቹን ወጣት ጨምሮ። እነዚህም ሁለቱንም የሚገርም ነገር ነው፣ እድለኛ ሆኜ ደግሞ አንድ ላይ ህይወቴ ውስጥ አሉ ሁለቱም። በሚደንቅ ሁኔታ ሰንሰለት ሆኛለሁ በዚህ ትውልዶች መያያዝ እና ምንድን ነው እነዚህ አባትና ያስተማሩኝ የጥበብ ባለሙያዎቼና አባቶቼ ወይም ደግሞ ያሳደግኳቸው ከህፃናት አምባ ጀምሮ በኪነ ጥበብ የቀረጽኳቸው ወጣቶች፣ ከዚህ ደግሞ ጣይቱ በኢትዮጵያ እያልኩኝ ስረዳ ስደግፍ ሳወጣቸው የነበሩ ወጣት የብዕር ጸሐፊዎች በሙሉ ተደራጅተው ያዘጋጁት የተለያየ ጥበብ ፕሮግራም አለ፣ በተለያየ አዳራሽ፣ በተለያየ ቦታ ላይ። በዛ ቦታ ላይ ለቲያትር መድረክ ጥበብ ስራ የሚያበቃ ጊዜና ቀንም የለኝም። ተመልሼ ግን ቲያትር እንደምከፍት አውቃለሁ። ግጥሜ ግን በዚሁ በግጥም ምሽትና በልዩ ፕሮግራም በክብር እንግድነት ተጋበዝኩበት የግጥም ምሽት አለ፣ እዛ ላይ አቀርባለሁ። በተረፈ እኔ እንደምታውቀው ሳገለግል፣ በስልጠና ስረዳ፣ አዲስ ታለንት ሳወጣ ስፈጥር፣ ሳዘጋጅ ኖሬ ወጣሁ እንጂ የሰራሁትን ፍሬ ቁጭ ብዬ በረጋ መንፈስ አይቼው አላውቅም። ያን እድል ገጥሞኝ አያውቅም። ያን እድል እንዳይ ግን እያዘጋጁልኝ ነው እና ያ ሌላ ነገር ነው ለእኔ ደግሞ። ይሄ ያልተለመደ እድል ነው። ብዙ ጓደኞቼ ሳያዩት ያለፉት የሞቱበት ነው። እኔ ደግሞ ለዛ ክብር በመብቃቴ በጣም በጣም እግዚአብሔርን ከልብ አመሰግነዋለሁ።
መልካም ነው። በጣም ጥሩ አስተማሪና ሰው ሊሰማ የሚገባውን ነገር ነው የተናገራችሁት። በጣም አመሰግናለሁ። መልካም መንገድ ከልብ ነው እንመኝላችሁ። ትንሽ መንፈሳዊ ቅናት ቢኖረንም እኛም ወደዛው እንቀጥላለን።
እሱን ለማለት ነው። አዲስዬ እንደምትከተለን ተስፋ አረጋለሁ። አንተም ሀገርህ እንደናፈቀችህ ህዝቡም እንደሚናፍቅህ አውቃለሁ። አንተም ራስህ ከተከለከሉት ሰዎች አንዱ ነበርክና እንኳን ለዚህ አበቃ። ደግሞ እዛ እንጠብቅሃለን።
ተስፋ አረጋለሁ። አቤ እግዚአብሔር ይስጥልህ።
አዲሱ በጣም ነው የማመሰግነው።
አድማጮች ከመሰናበታችን በፊት ማጠቃለያ ዜና። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ከነገ ሰኞ ጀምረው የስራ ማቆም አድማ እንደሚያደርጉ አስታውቀዋል። ከመሸ በደረሰን ዜና መሰረት ይህንኑ አስመልክቶ መግለጫ ያወጣው የኢትዮጵያ አየር መንገድ በበኩሉ አድማው የተለመዱ ተግባሮቹን እንደማያስተጓጉል ነው ያመለከተው። በሌላ ዜና የኢትዮጵያ ሶማሌ ክልል ምክር ቤት ባካሄደው ስብሰባ በክልሉ ከነበረው አለመረጋጋት ጋር በተያያዘ በወንጀል የተጠረጠሩ የሰባት ባለስልጣናትን ያለመከሰስ መብት አንስቷል። የክልሉ ፕሬዚደንት የነበሩትን አብዲ ሞሐመድ ኦማር ወይም አብዲ ኢለን ጨምሮ የተለያዩ ባለስልጣናት ይህ ውሳኔ እስከተላለፈበት ጊዜ ድረስ ያለመከሰስ መብት እንደነበራቸው ይታወቃል። በመጨረሻም ኤመርሰን ምናንጋጓ ብርቱ ጭቅጭቅ ካስከተለው ምርጫ በኋላ ዛሬ በይፋ የዚምባብዌ ፕሬዚደንት ሆነው ቃለ መሐላ ፈጽመዋል። ቃለ መሐላውን ያደረጉት ሀራሬ ከተማ ብዙ ሺህ ሕዝብ በተገኘበት ስቴዲየም ውስጥ መሆኑ ተገልጿል።
የአሜሪካ ድምፅ ራዲዮ በ19ና በ5 ሜትር ባንድ የሚያሰማውን የዛሬ ዝግጅቱን አበቃ። ነገ ሰኞ ከምሽት 3 ሰዓት በመደበኛው ፕሮግራም እንገናኛለን። ንጉሡ ታምሬ ፕሮግራሙን ሲያቀናብር አብሮኛ አምሽቷል። ያስተናገድኳችሁ አዲሱ አበበ ነኝ። ሰላም፣ ደህና ደሩ።